የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
አዲስ ይመጣል እሺ ና እንትን በጥቼ እዚህ ነገርን በሙሉ ያባላሽብኝ እኮ እንትን ሳደርግ ነው
አሁን አዲስ ነው
አዲስ ነው ማለት 3 4 ሳምንት ሰርቷል አብሩን ግን ይደነግጣል እዚህ ነገር ሲጀምር እሺ በቃ እንጀምራለን ምን ነበር ለለህ ነበር አንድ ነገር ለለህ ነበር እዛ ትግራይ እንትን ላይ ይሄ ድርድሩን በተመለከተ አዲስ ኢንፎርሜሽን አለኝ እኔ እናሱን እንትን አረጋሉ ድርድር የሚባል ነገር ይሄ የተባለው ነገር የለም እንትና ጌታቸውን ማዳብደው ይሆናል ድርድር የለም ማለት እንትን ማንሱሙ የለም ሳይሆን ማን ነው ይሄ ወደ ወልቃይት እንትን ተውላል የሚባለው ነገር እሱ ውሸት እንደሆነ አንደራደረበትም ባል ከሱ ባሻገር ግን አው ድርድር የሚሆን አው ድርድር ይኖራል ድርድር አለ ድርድሩ ግን አሁን ያለው አንድ ሳይሆን ያለው ድርድር እንደሆነ በሶስተኛ ወገን ነው ድርድሩ ያለው እና አወሳንጆንም ያደራድራቸው ተገናኝተው ማያቁም የሚገናኙም አይደለም የሚገናኙበት ደረጃ የሚደርሱት መቼ ነው የሚያስፈልጉት ነገሮች ይሄ እርዳታው ሲቀጥል ማን ነው የትግራይ ማን ነው ወልቃይትና ምናምን ወደ ትግራይ በቃ የትግራይ አጠቃላይ ይዞታዎች እንደነበሩ ሲመለሱ ቴሌፎን መብራት እና ስልክ ባንክ ሲጀምር ነው ከዛ በኋላ ድርድር ወደ ማን ነው መደበኛ እንትን ሊደረግ የሚችለው አንድ ሱና ግንቻለ ሌላው ምንድነው ድርድር ተደረገ ሱሺ ላይ ተደረገው የተባለው ግንኙነት የተገናኘ ሰው የለም በአካል የተገናኘ ሰው የለም ነገር ግን ለአምስት ደቂቃ ያህል በስልክ ታደሰ ወረደና ብርሃኑ ጁላስ በስልክ ተስማምተዋል ያንን እርዳታም ሄዱበትን ነገር ለምንትን ለቦታ ለመወሰን ኦኬ ሶ ይሄ አዲስ ነገር እንትና እንትና ግዜ ሲኖር እኔ ያልደወልኩልህ ምንድነው አንዱም ላስተውስ ፈልግ ሪዮትን ግዜ ሲኖር የሁለት ሰዓት ፕሮግራም አለ እሱ በጣም ከፍስሐ አስገዶም ጋር ብዙ ያወራው ነገር እኔ ፍስሐን ለኢንተርቪው ላደርገው ፈልጌ ነበር ግን ስንት ፍስሐ አስገዶም አምባሳደር ፍስሐ አስገዶም እሱ ነው አዎ አዎ እሱ እሱ በቃ አዎ በተለይ የመጀመሪያው 30 ደቂቃ ሁሉ ነገር ይዝልሃል ምንም እንትን የለውም እና ለእንትን አድርገው ግን እኔ ስላነጋገርኩት ያንን ስላዳመጥኩት አናገርኩት እንደዚህ ፍስሐን ፍስሐን አነጋግሬው ግን እንትን ብሏል ምን እያደረጉ ነው እነዚህ ሰዎች አር ዊ ኦን ላይን ሄሎ አር ዊ ኦን ኤር
Yeah.
I don't hear.
What do you want to... Hey! Wayne! How you gonna go?
What's going on? It's not on air.
It's not on air?
No, it's not. I'm not hearing it.
We are.
Yes, sir. What? I'm not getting it. What did you do? I heard it earlier, but now it just disappeared. But there isn't anything here.
Nothing. Can you speak into my phone?
I mean, what good would it do me if I don't hear you? If something is wrong. Okay, so, okay. Hold on. Hold on.
We've been on air the whole time. You're on air now.
Yes, sir. Yeah, you
can.
What are you trying to hear? What do you want to hear? Music? Play the music.
Oh. No, is it on air? I mean, usually when I'm on air, I can hear it.
Sorry.
ጤና ይስጥልኝ አድማጮቻችን እንደምን ሰምታችሁ ዛሬ ቀኑ ሰኔ 4 ቀን 2014 ዓ.ም ሳምንታዊ ዝግጅታችንን ጀምረናል እንተለምዱ የዜና ሀተታችን ዜና እንኳን የዜና ሀተታችን ይዘንላችሁ እንቀርባለን እንግዲህ አሸናፊ ይሰማል ሄሎ አሸናፊ ይሰማል ሸናፊ ይሰማል ሄሎ
አሸናፊ ይስማል አሁን?
አዎ ይስማኛል ግን ራቅ ያለ ድምጽ ነው።
እሺ ኮስቲ
አሁን ጥሩ ነው አሁን ጥሩ ነው።
እሺ አየ ኔጋ ነው ማለት ችግር ያለው። እሺ እንግዲህ በየሳምንቱ አዲስ ነገር እየመጣ እየተቸገርኩ ነው ያለሁት። እዚህ ቴክኒሽያንም ችግር አለ የኔም ችግር ብቻ ሊሆን ይችላል ቴክኒካል ችግር አለብን። ለማንኛውም ወደ ፕሮግራማችን እንገባለን። እንግዲህ ከሰሞኑ የመንግስት የብሔራዊ ደህንነት ምክር ቤት መግለጫ አውጥቷል። በመግለጫው በኦሮሚያ አካባቢ በሺ የሚቆጠሩ የሸኔ አባላትን ተደምሰዋል፣ ቡድኑ ስጋት እንደማያደርስበት ደረጃ ደርሷል ብሏል። በአማራ ክልል በተወሰደ የህግ ማስከበር እርምጃ አስተማማኝ ሰላምና መረጋጋት መፈጠሩን አትቷል። ግን በሌላ መልኩ ደግሞ በምንሰማበት ጊዜ የምንሰማቸው ነገሮች በሙሉ ትንሽ ለየት ያሉ ናቸውና እሱ ብቻ ሳይሆን ከንግግሩ ጁንታ የሚል ነገር አልሸባብ የሚባሉ ነገሮችን ሁሉ እየተጨመረበት የመጣ ሁኔታ ነውና እንዴት ነው መግለጫውን የምትመለከተው? ከመግለጫው በስተጀርባ ምንድን ያለው ምን ለማለት ችግር እንደነበረ መሰረት ያደረገው በመግለጫው ባለፈው ሚያዝያ አድርገውት የነበረውን ስብሰባና በዛ ላይ ያደረጉትን የደረሱበትን ድምዳሜ መሰረት ያደረገ ይመስለኛል። ግን የዛን ጊዜ በነበረው ግምገማቸው አገሪቱ ከባድ አደጋ ላይ እንደነበረችም ይጠቁማል። ከዛኛው ምን የተሻለ ነገር አለና ነው አሁን በተለየ መልኩ ሊያቀርቡት የቻሉት? እስቲ እሱ ላይ ትንሽ እንጀምር። በሱን ጀምር።
እሺ፣ አገሪቱ አሁን እንዳልከው የደህንነት ስጋት ውስጥ መሆኗን አንስተዋል። ያን ጊዜ የአማራ ክልል ላይ እርምጃ ሊወስዱ እንደሚችሉ አመላክተው ነበር። በተለይ የፋኖን ጉዳይ ተነስቶ ነበረ። የኦሮሚያው ጉዳይ እንዳለ ነው። ሌሎችም አገሪቱ አካባቢዎች ያሉ እንግዲህ በአማራ ክልል የህግ ማስከበር እርምጃ ተብሎ አንድ ወር ሊሞላው ነው አሁን
እንዴ? ሶስተኛ ወሩ። ሁለተኛው ከጀመረ አሁን ሁለት ሳምንት ሆናቸው። የመጀመሪያውን
ዋና የህግ ማስከበር ብሎ የጀመሩ የአማራ ክልል
ነው። የአማራ ክልል ከጀመሩ አንድ ወር ሆኖ
አንድ ወሩ ነው።
የኦሮሚያ መስሎኝ ነው።
እዛ የኦሮሚያው ሁለተኛ በአንድ ወር የተባሉ ሁለት ወር ጨርሶ ሶስተኛው ሳይጀምር አልቀረም።
ያው ጀምሯል፣ ሁለተኛ ዙር ብለዋል።
ሁለተኛ ዙር ተብሏል። እንግዲህ ምን ተገኘ የሚለው ነገር መገኘት አይደለም። ያን ጊዜ እነሱ ስጋት ብለው ከገለጹ በዚህ ጊዜ በኋላ የሃይማኖት ግጭት አገሪቷ ውስጥ አጋጥሟል። ሰዎች ሞተዋል። የዚህ የኦሮሚያውን ሸኔ የሚባለው ቡድን ለማጥፋት ተብሎ የተጀመረው እንደውም ማዳበሪያ ሊሆኑ የባሰ የሰራዊቱ ቁጥር ጨምሮ ድሮ ያልደረሰበት ቦታ ደርሶ ያየ ነው። ከዚህ በፊት በተደጋጋሚ እንዳነሳ ነው ሸዋ ውስጥ እንኳን ያለውን ብናይ ከሁለት የሸዋ ዞኖች ከሰሜን ሸዋና ከምዕራብ ሸዋ ውጪ ሌላ ዞን ላይ አልነበሩም፣ ይኖራሉም ተብሎ አይገመትም ነበር። ደቡብ ምዕራብ ሸዋ ውስጥ ገብተዋል። የሚያሰለጥኑት ሰው ቁጥሩ ጨምሯል። የሚያሰለጥኑት እና የሚያስመርቁት ሩቅ ቦታ ወይ ኬንያ ምናምን አይደለም፣ እዚሁ ምዕራብ ሸዋ ውስጥ በሺ የሚቆጠር ሰው ተመርቆ ሰልፎ ሲዘምር ታየዋል። የሚወስዷቸው እርምጃዎች፣ የሚማርኩት የሰራዊት ቁጥር በየዕለቱ እየጨመረ ነው የመጣው። ወዶ የሚገባውም የሚማረከው የአመራሮች ጭምር በጉጂ ዞኖች በሸዋ አመራሮች ጭምር ወረዳ ድረስ ያሉ ሲያዙ ነው የምናየው እና በአዲስ አበባ 60 ኪሎ ሜትር ርቀት ውስጥ ሲንቀሳቀሱ ነው የምናየው እና የምክትል አዛዡም የኦኤልኤ ወጥቶ ዝም ብሎ ነው ያሉት። ሺህ ሰዎች ገለናል የሚሉትን ያው ሺህ ሰዎች ገለው ሊሆን ይችላል። የሚያሳዝነው እሱ ነው ያለው። የገደሉት ሰላማዊ ሰው ነው። ሰላማዊ ሰዎችን ገለዋል። ህጻናት ታስረዋል። የሰባት ዓመት የአምስት ዓመት ልጆች ሁሉ ታስረዋል። አባቶቻችሁ አማራ ክልልም አንድ እንደዚህ አይነት ነገር
የሶስት ዓመት ልጅ ታስሮ ነበረ።
እዚህም የአራትና የአምስት ዓመት ልጅ ጉጂ እንደውም ቆይታለች ሴት እዚህ ምዕራብ ሸዋም እንዲሁ አንድ ሴት አባቷ ትንሽ ትንሽ ልጆች እኮ ናቸው፣ የአራትና የአምስት ዓመት ልጆች። እና በተጨባጭ ያለው ሁኔታ ይሄ ነው።
እሱ ብቻ ሳይሆን እናቶች አሁን የፋኖ ማን ነው የሚባል የታወቀ እዚህ በጎጃም
ወደ ፋኖ ስላልመጣ
እሺ ይቅርታ፣
ኦሮሚያ። ከዛ በተረፈ የማዳበሪያ ዋጋ እንግዲህ በ200% ድረስ የጨመረበት ሁኔታ ነው ያለው። አርሶ አደሩ ማዳበሪያ መግዛት አቅቶታል። ግን ኦነግ ሸኔ በደረሰባቸው አካባቢዎች ምዕራብ ሸዋ፣ ምስራቅ ሸዋ ጭምር ወለንጭቴ አካባቢ፣ ሌሎችም አካባቢዎች መንግስት ያከማቻቸውን ማዳበሪያዎች እያወጣ ነው የሚሰጠው። አርሶ አደሩ በነጻ እየሰጠ አርሶ አደሩ አህያ ያለው በአህያ የሌለው እየተሸከመው ወደ ቤቱ እየሄደ ነው። በዚህ ደረጃ ነው ያለው ሁኔታው። እና አንዳንድ በይዞታው ውስጥ ያሉ ቦታዎች ላይ ለመንግስት ግብር እንዳትከፍሉ ብሏል። የመንግስት መዋቅር ስለሌለ ክፈሉም ቢላቸው መንግስት ማስከፈል አይችልም። ግን የመሬት አገልግሎት ግብር የሚባል አለ፣ እሱን እንዳትከፍሉ ብሏል። ግን እንዳትከፍሉ ብሎ ቢያውጅም ብዙ ቦታዎች ላይ ለምሳሌ ምዕራብ ሸዋ ብትሄድ አምቦ ከተማ ነው ያለው። ሌሎቹን የወረዳ ከተማዎችም የአስተዳደር መዋቅሩ እየሰራ አይደለም እና እዚህ ድረስ ደርሷል። እንግዲህ የት ድረስ ነው ስጋት የማይሆንበት ደረጃ ደርሰናል? በሺዎች የሚቆጠሩ ደምስናል ብለው አሁን ምክትል አዛዡ ስለተናገር አይደለም፣ መሬት ላይ ያለው ሁኔታ እሱን አያሳዩ። በአማራ ክልል ወርስ በብዙ ሺህ በይፋ እነሱ እንኳን የተናገሩት ወደ 5000 ሊሞላ ደርሷል። በዛ ደረጃ ሰዎች አስረዋል። ከዛው ጋር በተገናኘ አዲስ አበባም እስሮች ተፈጽመዋል። እንግዲህ ሰላምና መረጋጋት በህግ ማስከበሩ የተሻለ ሰላምና መረጋጋት ሰፍኗል። በህዝቡ ጥያቄ መሰረት የሚሉት ነገር ነው ያለው። በተለይ ህዝቡ እርምጃ እንዲወስድ ጠየቀን የሚሉት በየት በኩል እንደጠየቃቸው ሁሉ ነው ግራ የሚገባው። አሁን የአማራ ክልልን ጉዳይ ስታየው ትላንትና አንድ ኢትዮሶስት ስብሰባ ላይ እንዳጋጣሚ ነው እየዘለልኩ ስሰማ፣ ውድም ስለሆነ እኛ ሀገር ታውቃለህ ዩቲዩብ ሙሉ ቁጭ ብለህ መስማት አትችልም፣ ውድ ነው በጣም። እና አንድ ቦታ ኢንተረስቲንግ ነገር ነው ያወሩ። ግጭቱ የእርስ በርስ ግጭት ነው የሚሆነው። የአማራ ልዩ ኃይል፣ የአማራ ፖሊስ፣ የአማራ ሚሊሻ ሚወጋ እናስከብራለን የሚል ሶስት ፎርስ መከላከያ ሚ ነው። ፋኖ ደግሞ ፋኖ ነው፣ የዛው አካባቢ ተወለደ ነው። እና ቢከላከሉ እርስ በርስ ግጭት ይፈጠርና አደገኛ ነገር ነው የሚፈጠረው። ስለዚህ በኃላፊነት ስሜት መንግስት ሊሆን ሲገባው ኃላፊነት የሚሰማው እርስ በርስ ግጭት እንዳይፈጠር በኃላፊነት ስሜት ነው ያፈገፈጉት ነው የሚለው። እና እንግዲህ ዋና ዋና አዛዦች የገደሉት ብዙ ቢሆንም ዋና ዋና አዛዦቹን አልያዟቸውም።
አዎ፣
የት እንዳሉም የሚያውቁ አይመስለኝም። ቅድም እንዳነሳው አንተ እናቶችን አራስ አድርገዋል፣ ህጻናትን አስረዋል። እንደዚህ አይነት ነገሮች ነው ያሉት። ግን በንጽጽር እንደ ሰላም ወጥቶ እንደ መግባት ሰላም የሚባለው በሰላም ወጥቶ መግባት፣ በሰላም ማምረት፣ መሸጥ እነዚህ የሚካሄዱበት ሁኔታ ነው። ከዚህ አንጻር ስታየው የህግ ማስከበር የሚባለው ነገር ከጀመረ በኋላ ይህ ስጋት እየተፈጠረው እና እንደውም የሰላም ስጋትን ሳይሆን ያጠፋው የሰላም መጥፋት ስጋትን ሳይሆን የሰላም ስጋት ነው የፈጠረው ራሱ። እነዚህ ነገሮች ነው ያሉት። በሌሎች አካባቢዎችም ያው ግጭት ያለበት የቤንሻንጉል ጉሙዝ አካባቢ ምንም የተለወጠ ነገር የለም። ዛሬ እጅ ሰጠ ይለዋል፣ ቀልድ ነገር ነው የሚመስለው። መጥተው እጅ ሰጠን ብለው ቤታቸው ውስጥ የሚያስተካክሉትን አስተካክለው ተመልሰው የሚሄዱ ነው የሚመስሉት። ዛሬ አንድ የፖለቲካ ድርጅት አመራርን አስረዋል፣ ቤንሻንጉል ጉምዝ። እና ይሄ ነው እንግዲህ ሀገሪቷ ውስጥ ያለው ነባራዊ ሁኔታ።
ግን
ማንም ሰው ደህንነት አይሰማውም። በጣም እንደው አንገብጋቢ ጉዳይ ካልገጠመው በስተቀር ተነስቶ እንደ ድሮ እስኪ ተናፍሼ ልምጣ ሳምንቱን ሶደሬ ላሳልፍ፣ ሳምንቱን አዋሳ ላሳልፍ፣ ላንጋኑ ላሳልፍ የሚል ሰው የለም። አሁን ስጋት ሰላም አለ የምትለው እነዚህ ነገሮች ሲኖሩ ነው። ማንም ሰው ከቤቱ መውጣት አይፈልግም። ግዴታ ካለ ነገር መስሪያ ቤቶች ራሱ እንደድሮ የፊልድ ስራ ምናምን አይወጣም። ምትወጣም ከሆነ አውሮፕላን የሚደርስበት አካባቢ ከሆነ በአውሮፕላን ደርሶ ያችን ስራ ሰርቶ መምጣት እንጂ የመስሪያ ቤት መኪና ይዞ በሌላ መኪና ከፍሎ መንቀሳቀስ ምንም አስተማማኝ አይደለም። ይህ ነው በተጨባጭ መሬት ላይ ያለው።
እንዴት አድርገው ነው ደህንነትን እያስከበርን? አንዳንድ ጊዜ እኮ መንግስት የሚያወጣቸው ቃላቶችና መግለጫዎች ራሳቸውን በራሳቸው እየጠለፉ ስለሚጥሉት መልሰህም
ሸኔ ምናምን ብለህ ያነሳልኝ ያለለካ
ዘለልኩ
አልሸባብ መልሶ ያሉት
አልሸባብ ከጁንታው ጋር ሆኖ ሌላ ደግሞ ማን ነው ሸኔን ጨምሮ ተያዙ ተቆጣጠርናቸው የሚል ነገር። በጣም የሚገርመው የያዝናቸው ተቆጣጠርናቸው ያሏቸው መሳሪያዎቹ ማረክን ያሏቸው መሳሪያዎቹ እኮ ስትመለከታቸው በምንም አይነት መልኩ ከሸኔ ጋር የማይገናኝ ከአልሸባብ ጋር አልሸባብ ሲጀመር እንደው ለወሬ ማዳመቂያ ካላደረጉት በስተቀር በኢትዮጵያ ደረጃ ኢትዮጵያ ውስጥ አለ የሚል ግምት የለኝም። የለም እና ፍላጎቱ አሁን ያለው ዘው ሶማሊያ ውስጥ ብቻ ስለሆነ ነው እንጂ እንትን ቢያደርገው የኢትዮጵያ ሰራዊት
አሁን ባለው ሁኔታ መግባት ይችላል
ግን ፍላጎት ያለው አይመስለኝም። ኢትዮጵያ ውስጥ እንደ በፊት እንደነበሩ አድርጎ ለማየት የሚፈልገው ነገር የለም። እዛ ሶማሊያ ውስጥ የሚፈልገውን ነገር እያገኘ ይመስለኛል። ጥፋቱንም ልማቱንም እዛ ያደረገ ነው እና ለምን አድርገው ለምን ያንን ነገር እዛ ውስጥ አምቶ እንደሸነቀሩትም አይገባኝም። እና አንዳንድ ጊዜ የሚናገሩት ሁኔታ ለመጠየቅ ራሱ ከየትን ጭራና ቀንዱ መያዝ
ግራ ነው የሚገባ። እንዴት መሰለህ አንድ የገባኝ ነገር ራሱ የመንግስት መዋቅር ውስጥ ሁለት ፍላጎት ያለው አካል ነው ያለው። አንደኛው ወገን ለምሳሌ መጀመሪያ ሁሉም አንድ ላይ ነበሩ የሚባለውን ስም ከታች ጀዋር ዛሬ አዋቂዎች ሰምተዋል።
የትኛውን ብዙ
ትግራይ ውስጥ የተፈጸመው የዘር ማጥፋት
ሰምቻለሁኝ።
ትልቁ ትንሹ ቄሱ ሼኪው ሳይቀር ነበር ይሁዳ
በጣም
ሲል የነበረው ነው ያለው እና የእውነት ነው። እና ያን ጊዜ ሁሉም አንድ ነበሩ። በኋላ ግን በጦርነት መሄድ እንደማያዋጣ ያወቀ ክፍል አለ እዛው ብልጽግና ውስጥ እና የሰላም መንገድ ነው የሚፈልጋለ። ሌላው ደግሞ አሁንም እንደ ድሮው ጁንታው በለውቀው እየተባለ መኖርን የሚፈልጋለ። አሁን አንዳንድ መግለጫዎች ላይ ከረሱት በኋላ ከተዉት በኋላ አንድንገስ ጠቅላይ ሚኒስትሩ አልፎ አልፎ ጁንታ ሲሉ ትሰማቸዋል። ሌላ ጊዜ ደግሞ የትግራይ አማጺ ኃይል ምናምን ብለው ትተውታል አልፎ አልፎ ለሚታይ። አሁን የበቀደሙ የምክር ቤቱ መግለጫ ላይ ደግሞ እንደሱ ብለው ነው ያሉት። እንግዲህ ምን ነው የምታየው እዛ ምክር ቤት ውስጥ በዚህ መንገድ እንዲገለጽ የሚፈልግ ሰው አለ። ጁንታው የሚለውን አንድን ክፍል ለነጥሎ ለማጥቃት ሲጠቀምበት የነበረውን ነገር እና በለው የሚለውን ነገር የሚፈልግ አሁንም እዛው ዘመቻ ውስጥ ነኝ እዛው ስሜት ውስጥ ነኝ እኮ አልወጣሁም በሚል አንድ የሆነ የህብረተሰብ ክፍል አሁንም ደጋፊው እንዲሆንና በዛው ስሜት ውስጥ በለው አዙሪት ውስጥ እንዲቆይ የሚፈልግ ከዛ ከወጣ ከባህር ውስጥ የወጣ አሳ የሆነ የሚመስለው ቡድን አለ። አሁን አየህ ሁለቱም አንድ ላይ ስለሆኑ የሁለቱም መግለጫዎቻቸው ላይ ባለስልጣኖች ወጥተው ሲናገሩ አንዱ ሌላ የሚሆነው በዚህ ምክንያት ነው እና ሁለቱም ስላሉበት ነው። አክቹዋሊ ትሬንዱ በአመዛኙ ትሬንድ ግን ከአሁን በኋላ ሀገሪቱ አሁን ያለችበትን የኢኮኖሚ ሁኔታ አይተውታል። በአጠቃላይ በመላ ሀገሪቱ የጠፋውን የሰላምና መረጋጋት እጦት አይተውታል። የደረሰውን የዲፕሎማሲ ኪሳራ አይተውታል። እና በዚህ ጦርነቱ ከቀጠለ ይሄ የሚቀጥል መሆኑን የተረዱ ሰዎች የሰላም አማራጭን ፈልገዋል። ሌሎች ደግሞ ፍጹም ያልገባቸዋሉ። አሁንም እንደ በፊቱ ጁንታው ተደምስሶ በእነሱ መቃብር ላይ ኢትዮጵያን እንገነባለን የሚል ደግሞ አለ። አሁንም አለ ያትሸትም አለ። እና ዋናው አቅጣጫ ግን የተረዳው ነው። ለዚህ ነው እንደዚህ ሁለቱም ሪፍሌክትድ ሲሆኑ የምታየው።
እስኪ ወደ ፍርድ ቤት እንሂድ። እኔ ኢትዮጵያ ሲሄድ ብዙ ጊዜ የሚያጋጥሙ ነገሮች ቢኖር ምን ነበር? አንድ መስሪያ ቤት ሄድና ሰዎች ነገ ተመልሱ ሲባሉ ተመልሱ ይሄዳሉ። እሺ ብሎ አይጠይቁም፣ ጥያቄም የለም አላል አይደል? ጥያቄም የለም። እና አንድ ጊዜ እኔ አንድ መስሪያ ቤት ሄድበት ነበርና እንዳጋጣሚ ምን እንደማሰማ አላቅም ብቻ አሁን አይቻልምና ነገ ተመለስናና ብላለችኝ ጻፊዋና እሺ ብዬ ወጥቼ መንገድ ላይ ከተረስኳል ትስሲል እንዴ ለምን ብዬ እንዴት አልጠየኩም ብዬ ተመልሼ እጄ ከሴትዮዋ ጋር ተፋጠጥኩበትን ጊዜ አስታውሳለሁ። አሁን ወደ ፍርድ ቤት እናመጣው ለምንድን ነው ፍርድ ቤት የዋስትና መብትን ሰጠ? ፍርድ ቤት ወስኖ ዳኛ ፈርሞ የሚያስፈልገውን የዋስትና ገንዘብ አሲዘክ ነፃን ወጥቶ ከውጭውን መከላከል ይችላል የሚል የዳኛ ፊርማ ያለበትን ወረቀት ይዘስ ሄድ ስትሄድ ፖሊስ የለም ያዛችሁ ተወረቀቱ ዋጋ የለውም እና ፖሊስ አቃ ፖሊስ ይግባኝ ጠይቆበታል መጠየቁ ሳይታወቅም ጠይቆ ውሳኔ ሳይሰጠበት የተወሰነው ውሳኔ በቃ የፖሊስ ጣቢያ አዛዥ ተነስቶ ሹሮ አትሄድም ይላል። ይሄ ነገር እንዴት ነው? እኔ ምልክ አሁን ማአት ብዙ ነገሮች ምናወራቸው ነገሮች አሉ፣ ግን አንዳንድ ነገሮችን ዝም ስለማለቀ በዘልማድ የተወሰዱ ጠበቆችም አስተውሰው መብታቸውን ማስከብሩላቸው ለወኮላቸው ለሚወኩላቸው ሰዎች መብታቸውን ማስከብሩላቸው ጠበቆቹ ራሳቸውም ህጉን ራሱን መፈተሽ የማይፈልጉ በዘልማድ በቃ ታውላልና በቃ ነገጣ መልሽ ይመጣል የሚል ነገር ያለ ይመስለኛልና ከሰሞኑ የታየው ተመስገን ደሳለኝ የሹምዬ ማዛ እና የማነሱሙ ሰለሞን ሹምዬ
የማዛና
አዎ የነዚህ ሶስቱ እንትን ከተፈቀደ በኋላ እንደገና ሲመለሱ በጣም ያሳዝናል። በጣም የሚገርመው የሚቀጥ በሁለተኛው ቀን እንደገና ዳኛ መጥቶ ደግሞ የለም ይግባኙን ተቀብያለሁ ብሎ ሲል እኔ አንደኛ ይግባኝ ማን ነው የዋስና መብት የሰው ህይወት አጥፍተ ከሆነ ከ15 ዓመት በላይ የሚያስቀጣ ተጣርቶብ ቢወሰን ከ15 ዓመት በላይ ሊያስቀጣል የሚችል እስከሆነ ነው የዋስ መብት የሚከለከሉ እስከማቀው ድረስ። ግን ያን ሁሉ የሻረ ሆኖ እያየን ያለውና ሳናጣራ እናስርም አስራን አናጣራም ብለው ነበረ ጠቅላይ ሚኒስትሩ። ያን ሁሉ የሚሽር አንድ ሁለተኛ ነገር ደግሞ በማዛጃ የታሰሩ ይመስላል። አሁን የተመስገን ደሳለኝ ስትመለከት የከሰሱት እና ለዳኛ ለማስረዳት የፈለገው ፖሊስ በቪዲዮ ወጥቶ የተናገረው ብሎ ሲል እንዴ በቪዲዮ ወረ ቀርቦ ማያቅም 4 ዓመት በላይ ነው ብሎ ሲል አይ እንግዲያው በጻፈው ጽሑፍ ብሎ በቃ ሂድና ሰር በፈለግከው ነገር ፈልግና ሰራው የተባለ የሚመስሉትም ነገሮች አሉና እንዲታያቸው እሱ እንደው የራሴን ትዝብት ላክልልህ ብዬ ነው።
እሺ የመጀመሪያው እንደው ጠበቃውም ቤተሰቦችም ሁሉም አንፈታም ይሄ ወረቀት እኮ ምንም አይጠቅማችሁም ሲሏቸው እንደው ምንም ሳይከራከሩ ምንም ሳያረጉ ተቀብለው በነጋታው ፍርድ ቤት ሄዱ ብለህ ያነሳው ነገር አለ። እናንተ ሀገር በእናንተ ባህል ውስጥ ላደገ ሰው በጣም ነው የሚገርመው። እኛ ሀገር ግን በተለይ ፖሊስ ጣቢያ ሄደ የምታቆለ ታቋል ምንም ምንድን ነው የምትለው በቃ ስትናገር ያዳምጥህ የሚፈልግ ሰው የለም። ማስረዳት ማለት መዳፈር ማለት ነው። ልታስረዳ ስትመክር ህግ ስትጠቅስ ፖሊሱ ይናደዳል ነው ወዴት ይሄዳል አስገባሃለሁ ነው የሚል ሌላ አንጓጓሮ ነው የሚፈጠረው። አንተ ልታስረዳስ እንደው ደግ ፖሊስ መኖሮ አንተ ስታስረዳው እህ ብሎ የሚያዳምጥ ሲኖር ሌላ ፖሊስ ካየ ምንድነው የሚለው ብሎ ነው የሚገባበት ጣልቃ። አየ ስለማያውቁት አይደለም ጠበቃው ስለማያውቀው ወር የመፍቴ መንገድ የሚፈልግበትን አቅጣጫ ስለማያውቅ ሳይሆን የማይቻል በቃ ምንም ማድረግ አትችልም ይሄው ነው ይሄው የሚቻለው። ዘነትኑልሃል እኮ ዳጣበቆች የምትጠይቃቸው ምንድነው የት ጋር ነው ስህተት የተሰራው እንዴት ነው ግን የትም ሄደው ሊቀይሩት አይችልም። እና በቃ ይሄ ነው እዛ ሄዶ የሚያቅ ሰው ብቻ የሚገነዘበው ነገር ነው ያለ። ሌላ አንድ ብዙ ሰው የሚረሳው ነገር የሰብአዊ መብት ኮሚሽን በዳንኤል በተደጋጋሚ የተናገረው ነገር አለ በፕሬስ ጉዳይ ላይ።
አዎ
ፕሬስ ባለፈው ማንስተናል ያሰራጨው ባየር ላይ ያሰራጨው ፕሮግራም ህትመት በህትመት ላይ በመጽሔት ላይ በጋዜጣ ላይ ያሳተምከው ወይ እንደዚህ ነው ወንጀል አይደለም ጥፋት ነው ይሄ ህግም ይተላለፍ ነው የሚባለው ማስረጃው የሚፈልግ አይደለም እንዴ ይሄንን ብሏል እኮ ብለ እሱን ይዘ ነው ወደ ክስ የምትሄደው። ለዚህ ነው ጋዜጠኛ የሚዲያ ሰራተኛ ከስራው ጋር በተያያዘ በወንጀል ሊያስጠይቅ የሚችል ስራ ሲሰራ አይታሰርም። የክስ ሂደቱ ውጭ ሆኖ ነው የሚካሄደው ስራውን እየሰራም ሊሆን ይችላል። አታስረው ምክንያቱም ማስረጃ ምንም የምርመራ ጊዜ የሚባለው ነገር ምንም ትርጉም የለውም። ምኑን ነው የምትመረምረው?
አዎ ጥፋተኛ ነው ብለህ ከተጠረጠርከው
ታትሟል። አሁን መጽሔቱ ላይ ለምሳሌ ፍትህ መጽሔት አለ ታትሟል። መጽሔቱ በእጁ ነው ያለው ምኑን ይመረምረዋል? እዛ ላይ ይሄ 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 ነገር ኢንሳይትመንት ነው ምናምን ነው በህግ ሊያስጠይቁ የሚችል ሽብርተኝነት ጋር መተባበር ነው የሚለው እዛው ጋር ነው ያለው እንጂ እሱን ሄደህ ኢንትሮጌት አድርገህ ወር ምናምን የምታመጣው ነገር አይደለም። የፕሬስ ኔቸሩ እንደዚህ ነው። ለዛ ነው ጋዜጠኛ ወይም የሚዲያ ሰራተኛ ህግ ተላልፏል ተብሎ ሲጠረጠር ታስሮ አይደለም ክስ የሚመሰረትበት ውጭ ሆኖ ነው ክስ የሚመሰረትበት። እና በመጀመሪያ ደረጃ የሚታሰሩ ሰዎችም አይደሉም እንደ ሚዲያ ጋዜጠኛ ህጉ የሀገሪቷ ህግ አያቅም። ሌላው እንግዲህ ጠቅላይ ሚኒስትሩ በጣም የሚያስቅ ነገር በጣም እንደው ያኔ ለውጥ ሆ የተባለላቸው ጊዜ ማስረጃ ሳይኖረን አናስርም አስረን አይደለም የምንመረምረው ነው ያሉ። አሁን ግን ስታየው ሰዎቹን ከያዙ በኋላ ያዟቸው መጀመሪያ በቃ ከዛ በምን እንክሰሳቸው ነው ያሉ። ይሄ ልመረምርበት 10 ቀን ስጠኝ 14 ቀን ጨምርልኝ 3 ቀን ጨምርልኝ የመመርመርም እኮ አይደለም በምን እንደሚከሷቸው እየተፈለገ ነው ገና። አንዴ በውጭ ሀገር ሚዲያ በሰጠው ኢንተርቪው ይላሉ፣ አንዴ በዩቲዩብ የሰጠው ይላሉ፣ አንዴ በጻፈ። እነዚህ ነገሮች የሚያሳዩ መጀመሪያውንም ሲይዟቸው ለጊዜው አሁን መንግስት እያካሄደ እየወሰደ ካለው እርምጃ ጋር ሚዲያ ላይ የነዚህ ሰዎች መገኘት የሚያጋልጠው ምስጢር ስለሚኖር ገለል እንዲሉ ነው የተፈለገው። ዝም ብለህ ግን ወስደህ ገለል አድርገህ አታጉርም። በተለይ የሚዲያን ሰው አፍነህ ልታስቀራት ይችላል። ስለዚህ እዛ ከገባ በኋላ እስከሚፈልጉበት ጊዜ ለማቆየት ምን እናድርገው ነው? ምን ሰበብን በምን እንክሰሰው ነው? ከቻሉ ለዘለቄታው ማሰር የሚያስችል፣ ካልቻሉ ግን ይሄ እነሱ እነዚህ ሚዲያዎች መኖራቸው ስጋት በጣም የሚያስፈራቸው ጊዜ ላይ የሚያስሩትን የሚገሉትን የሚያፍሉትን ምናምን ከጨረሱ በኋላ እሱን እስኪጨርሱ ድረስ ማቆየት ነው የተፈለገው። እና ይሄ ነው በቃ ነገሩን ስታየው ከዚህ የተለየ አይደለም።
ለዚህ ነው ቀደም ብዬ
እንኳን ሊከሱበት የሚችሉት ነገር ቀርቶ በእጃቸው ምንም ነገር ገና እየተፈለገ ነው የሚፈለገው። ከቻልክ ለዘለቄታው ለማሰር፣ ካልቻልክ ግን ይሄ የህግ ማስከበር የሚሉትን
በጣም
ያፈናይ ግድያ የምናምን ነገር
ሌላ የሚያስቅ ክስ የመስከረም አበራ ነው። ቤቷን ፈተው ማን ጀነራል ብርሃኑ ጁላና ጀነራል አበበ ማን ነው ማን አበባው የሚያሸማቅቅ ንግግር አይደለም ያለ የሚያሸማቅቅ ንግግር ተናግራለች እና የቤቷ ባለ 50 ሽልንግ የሆነ የኬንያ ሁለት የኬንያ ባለ 50 ሽልንግ ሁለት ከቤቷ አግኝተናል የሚል በጣም አናንዲ።
ባለ 50 ሽልንግ 50 ሽልንግ ማለት እኮ 10 ሳንቲም ቢሆን
አዎ እንደዛ እኮ ነውና እሱን አግኝተናል ነው የሚሉት። ሁለተኛ ጀነራሎችን በማሸማቀቅ የተናገራቸው አሸማቃለች የሚል ይህ በጣም የልጅ ጨዋታ ከልጅም አልፎ የልጅ ጨዋታ በምንም አይነት መልኩ አሁን ምልስ ሳወራው ራሱ በቃ ምናልባት ወሬ ጠፍቶ ነው ራሴንም እየጠረጠርኩ ነው ማራ ምጠይቅህና ማራ ምክንያቱም ምንም የማይመስል ምል በፊት እኮ ኢህአዴግ እኮ ቢያስረህም እኮ ወይ ከግንቦት ሰባት ጋር ነው ያለው ወይ ከኤርትራ ጋር ነው ያለው
ከአሸባሪ ጋር
ከአሸባሪ ብሎ ያስረሃል። ግን ብዙን ጊዜ የዛን ጊዜ ሲቃወሙ ሰዎች የነበሩት ሰዎች አሁን ለውጥ ከመጣ በኋላ ሰዎቹ የግንቦት ሰባት ሰዎች እንደነበሩ የአርበኞች ግንባር እንደነበሩ ከኤርትራ መንግስት ጋር እየሰሩ እንደነበረ አሁን እያመኑ የመጡበት አለ። የዛን ጊዜም በዋስን በምን ተለቀው የሚወጡበት ጊዜ ሰተት ብለው እዛ ውስጥ የሚገቡበት ምን ያስ ምክንያቶች እንደው ያሳስራል ማለት አይደለም ስለ እነሱን ስላደረጉ፣ ግን ምክንያት ትንሽ ነበረው የመሳይ ምክንያት ነበረው የሚመስል ምክንያት ነበረውና ያሁኑ ስትመለከተው ራሱ ግራ የገባ ነው። ጀነራል ተፈራ ማሞ በ30 ሺህ ብር ዋስትና ትላንትና ተለቀው ቤታቸው ገብተዋል። ትግራይ ክልል ውስጥ አምስት በጊዜያዊ አስተዳደር ውስጥ ይሰሩ የነበሩ አምስት የትግራይ ቲቪ ጋዜጠኞች ታስረዋል። ጠበቃውን ጠበቃቸውን አዳመጥኩኝና በመንግስት መንግስት የከሰሳቸው ከጠላት ጋር አብሮ በመስራት ነው የሚለው እና ወንጀል ነው የሚለው ምን እንደሆነም ግልጽ ያለ ነገር የለም። ግን አምስት ጋዜጠኞች እንደታሰሩም እየተሰማ ነው ያለው። ሌላ አንድ ትልቅ እንኳን ሳይሆን የታወቀ ጋዜጠኛ ስሙ ጠፋ ይዤው ነበር አሁን ስወጣና ትላንትና ነው ከትላንት ወደ የታሰራለ በቃሉ ጉዳይ ገና እየተመረመረ ነው። ያስከስሰዋል አያስከስሰውም በፕሬስ ጉዳይ እኔ አንዳንድ ጊዜ ባያረጉትን ነው ባይንት ባይሉትም በጣም እንትን ያደርጋል። በአጠቃላይ ግን ፍትህ የሚባለው ነገር ራሱን የቻለ ውርደትና ውድቀት ውስጥ የደረሰበት ደረጃ ነው እና ትንሽ የምትለው ነገር ካለ እሱ እንበል ነው ወደ ሌላው ጋር እንሂድ።
እሺ፣ አሁን ማሸማቀቅ የሚባለው ነገር አንድ ሰው የህዝብን ኃላፊነት በማንኛውም ደረጃ ሲወስድ ህዝብ ሚዲያ ሊወቅሰው ሊተቸው መብቱ ነው። ለምን ትተቸኛለህ ለምን ትወቅሰኛለህ አይባልም። ጥፋት ሲኖርብህ ዝም ብሎ ከመሬት ተነስቶ ቢተቼ ምንም መሰረት የሌለው ነገር ስድብ ቢሆን አትሸማቀቅም። ምን ያሸማቀቃል? አንተ ምን ሰርቀህ የማታውቅ ስለሆነ አንድ ሰው ሌባ ነው ምናምን ቢልህ ህዝብ የሚያውቅ ስለሆነ ምንም የመጥፎ ነገር ሳትሰራ ምንም አትሸማቀቅም።
አንድ ጊዜ
ተደብቀህ
አንድ ጊዜ ታገሰኝ። ሄሎ
ያስተጋባል።
አቤት ይቀጥሩ።
ይሄን እስኪ የእስሩን በተመለከተ ነገር እንደው አንዳንድ ከተናገራችሁት ነገር ላይ አስተያየት ለመስጠት ነበር ወንድሜ።
እሺ፣ ኦኬ፣ ይቀጥሉ።
እኔ አንድ ነገር ማለት እንፈልገው በዛ ጊዜ የነበረው ምስር በአሁኑ ጊዜ የነበረው ምስር ሮንግ ነው፣ አሚን ትክክል አይደለም። ሰው በምንም አይነት በአስተያየቱ መታሰር የለበትም። ይሄ በዚህ እንስማማለን። ግን አሁን ልክ ይሄ እኮ የቲፒኤልኤፍ ወይም የኢህአደግ እኮ ቅጥያ መንግስት እኮ ነው። ምንም ሚራክል አትጠብቁ። ኦኬ፣ አሁን ልክ እንደ ትልቅ ነገር አድርጎ ሰው ሳያስር ይመረመራል ምናምን የምትቀባጥሩት ነገር ምንም ዋጋ የለውም። ገባ? ከዛ የመጣ ነገር ነው አሁን ሁሉም ነገር። እና ምንድን ነው አዲስ ነገር ያለው? ድሮም እንደዚህ ሲደረግ አይደለም እንደ አፋችሁን ገጥማችሁ እንደ ፖሊስ ያው ከሷል እንግዲህ የምትሉ የነበሩት ሰው አሁን ምን ተፈጥሮ ነው ልክ የእስረኛ ተቆርቋሪ መስላችሁ ብቅ ያላችሁት? እና ይሄን ለማድረግ ነው። በሁሉም በኩል እስር ማለት ልክ አይደለም፣ በሁለቱም በኩል ይሄን ለማለት ነው። ታንኪ ወንድሜ።
እሺ፣ በጣም አመሰግናለሁ ስለ ደውሉ። እናመሰግናለን። የምትሉ አለህ አሸናፊ?
አይ በቃ ምንም ትክክል ናቸው። በሁለቱም ጊዜ እስሮች ነበሩ።
ትክክል ነው።
አስተያየት የሚሰጥበት ነገር አይደለም። ትክክል ነገር ነው
አደለ? አይ ግን አንድ ነገር ቢባል ጥሩ ይመስለኛል። ለምንድን ነው ይሄኛው ትንሽ እያጎላ ያለው? ለውጥ አራማጅ ነኝ ለለውጥ ነው የመጣሁት ብሎ ያለው መንግስት ጠቅላይ ሚኒስትር አብይ
መልሶ እዛ ውስጥ መዘፈቁ እንደ ልዩ ሊነሳ ይችላል።
አንድ መዘፈቁ ብቻ አይደለም የተናገረውን ቃል አጥፏል ነው ጥያቄው። ቀደም ብለን ያነሳ ነው ሳናጣራ እናስርም አስረንም አናጣራም ያለውን ዋሽቷል። የኢትዮጵያ መንግስት ጠቅላይ ሚኒስትር ዋሽቷል ለማለት ነው እንጂ የተለየ ነገር የለም። በቀደመታ ዘፈን አዘፍንላችኋለሁ ብዬ ነበረ አዲስ ንጉስ እንጂ መች ለውጥ መጣ የሚለውን ነገር የቴዲ አፍሮን በሚቀጥለው ሳምንት አጫውትላችኋለሁ። በነገራችን ላይ እስማማለሁ፣ ምንም ችግር የለኝም። ግን የአሁኑ ችግሩ ምንድን ነው? አሁኑ የጨለማ ዘመን ብሎ ሰድቦ የነበረው ተናግሮ የነበረው መንግስት ግን አገሪቱን ወደ ጨለማ ውስጥ የከተታት በየጊዜው በየቀኑ የሚዋሽ መንግስት ስለሆነ ነው እንደ አዲስ ነገር ያነሳ ነው እንጂ የቀድሞን ማ ቢሆን ኖሮ እኮ አውርተነዋል። የብርሃን ዘመን የነበረበትን ያ ዩኒቨርሲቲዎች የተከፈቱበትን ሃይድሮ ፓወር የተቋቋመበትን መንገዶች የተሰሩበትን የእናቶች ሞት የቀነሰበትን የህፃናት ሞት የቀነሰበትን ምን እኔ ዘርዝሬ መግለጽም አልችልም። ይቅርታ አድርጉልኝ አድማጬ ስለ ደውሎ አመሰጋለሁ። ግን ብዙ ጥሩ ጥሩ ነገሮች የነበሩበት ነበረ። ግን በእንደዚህ በፍትህ ደረጃ ከመጡ አሁንም አንድ አይነት ነገር ነው ማለት እንችላለን። ግን የአሁኑን ለየት ያደረገብን ለመወያየት ያበቃን እንደውም ቀደም እኔም ተናግሬያለሁ፣ አሸናፊም የተናገርኳለ ጠቅላይ ሚኒስትሩ ወጥተው ሳናጣራ እናስርም ያሉት ነገር ነው ትልቁ ቁም ነገር ለማለት ያል ነው። የምትለው ነገር ከሌለ ወደ ሌላ ጋር ሂድ፣ ወደ ሌላ አጀንዳ።
ለማንኛውም እዚህ ላይ ምንም የምለው ነገር የለም። ግን ይሄ ማሸማቀቅ የሚባለውን ነገር መሸማቀቅ ካለበት
አዎ
ትክክል ነው። አሸማቀቅከው ተብሎ የሚያሸማቀቅ ነገር ሰርቶ አሸማቀቅከው ተብሎ ሰው አይከሰስም። ወደ መንግስት ኃላፊነት ላይ ስትወጣ አንደኛ ምንም የሚያሸማቀቅ ነገር መስራት የለብህም። የሚያሸማቀቅ ነገር ሰርተህ ከሆነ ደግሞ ሚዲያው ሰው ሲተች ትሸማቀቃለህ። የሚያሸማቀቅ ስራው ነው እንጂ ሚዲያው አይደለም። እና ጥፋት የሰራን ሰው ማሸማቀቅ ደግሞ የሚዲያውም ይህንን እውነት የተረዳ የህዝቡም መብቱም ነው፣ የሞራል ግዴታም ነው ያለን። ስለዚህ በመርህ ደረጃ ትክክል አይደለም። ሌላ አልሰማሁትም። እኔ 50 ሽልንግ ተገኘ ያልከው
ሀምሳ ሽልንግ
ማለት 50 ሽልንግ ከሆነ ምናልባት 10 ሳንቲሞች ስሙኒ ነው።
ሁለት ባለ 50 ሽልንግ የኬንያ ገንዘብ ተገኘ ነው የተባለው። ያው በነገራችን ላይ ነው
ቢበዛ ስንት መሰለ የሚሆን
በነገራችን ላይ
ማንም ሰው ጋር ሊኖር ይችላል።
በነገራችን ላይ ፖሊስ ይህንን ለፍርድ ቤት ለመግለጽ አልፈለግም። የመስከረም ጠበቃ ናቸው የተናገሩት እንጂ የፖሊስማ ለፍርድ ቤት ያቀረበው የውጭ ገንዘብ በቤቷ ስለተገኘ ነው የተባለው እና እንትን ማን ነው ጠበቃው ግን የምን አይነት ገንዘብ እንደሆነ ስለሚያውቅ ለፍርድ ቤቱ ያን ያስረድቷል እና ያን ነው። በማስረጃ የሚባል ነገር የለም። 100 ብር 200 ብር
የሚገርም ሞያሌ ደርሰ ከተመለስ ሞያሌ ያን ሳምንት ቆይተ ብትመጣ ሽልንግ ይገበያያሉ። እዛ በሁለቱም ነው የምትገዛው ሞያሌ ከተማ።
በነገራችን ላይ ገንዘቡም የመጣው የእሷም ሳይሆን የባለቤቷ ነው። የሚሰራው ስራ አለ ይመስለኛል። ኢንተርናሽናል ዓለም አቀፍ ነገሮች የሚሰራው ነገር ይሰራል ይመስለኛል።
በቃ እንደሱ ይሉ ናይሮቢ ከኬንያ ገብተህ እኮ አይደለም ሞያሌ ደርሰ ሳምንት ቆይተ ብትመጣ የሚተርፉ ሳንቲሞች ኪስ ውስጥ 50 ሽልንግ 300 500 1000 ሽልንግ ኪስ ውስጥ ሊመጣ ይችላል።
የኢትዮጵያ ብር ይዘን እንመጣ የለን ኪሳችን ኤርፖርት ላይ መንዝረን አንድ ነገር ገዝተን
እንደሱ ነው።
አይ ነገሩን ነው ምልክ አድማጭም እንዲረዱት የምፈልገው ምንድን ነው ነገሩ ከብዱ አይደለም። ግን አንዳንድ ጊዜ መንግስት የሚናገረውና ከሚሰራው ጋር አብሮ አይሄድም ለማለት ነው ዋናው ቁም ነገራቸው። ወደ ሌላ እንሂድ። ትናንትና አንድ ስለ በጀት የማወራው ነገር አለ መጠይቅ የምፈልገው ነገር ግን እዛ ከመሄድ በፊት ግን ሌላ ላስቀድም፣ ሰዓታችንም ለመቆጠብ ለማየት እንትን ያለ ትላንትና ለሞንድ የሚባል የፈረንሳይ ጋዜጣ የዲፕሎማቶችን ባገኘሁት መረጃ ብሎ የትግራይ ክልላዊ መንግስትና የኢትዮጵያ መንግስት በዚህ ወር መጨረሻ ላይ ታንዛኒያ ላይ እንደሚገናኙና 5-5 ሰው ወክለው ድርድር እንደሚያደርጉ የሚል ገልጿል። በዛው እትሙ ላይ ደግሞ ዋዜማ አብሮት አክሎት ያስቀመጠው ደግሞ በአማርኛ እትሙ ላይ የትግራይ ክልላዊ መንግስት የወልቃይትን ጉዳይ እንደተወ አድርጎ የገለጸበትንም ሁኔታ አለ እና እነዚህ ላይ አንድ ማለት የምፈልገው ነገር ካለኝ መረጃ ነው። እኔ ካለኝ መረጃ አንደኛ ነገር አሁን ድርድሩ ያለ በሶስት አካል እንደሆነ በሶስተኛ አካል ማለትም በኢትዮጵያ መንግስትም ሆነ በትግራይ ክልላዊ መንግስት መሀል በአካል ቁጭ ላይ የተደራደሩበት የሚደራደሩበት ምንም አይነት ነገር የለም፣ ሊኖርም አይችልም። አሁን ባለው ሁኔታ ሊኖርም እንደማይችል ነገር ግን በሶስተኛ አካል እንደ ኦባሳንጆ የአሜሪካን መንግስት እንግሊዝ መንግስትና የአውሮፓ ህብረትን ነው ባሳንጀን ጨምሮ በእነዚህ ሰዎች አማካኝነት ከሌ እንደዚህ ብሏል ከሌት እንደዚህ ብላለች የሚለው ነገር አሸማጋይ ሆኖ የሚያነጋግራቸዋል የተነጋገሩበት ነገር አለ። በዚህም መሰረት የርዳታ አቅርቦቱ እንዲመጣ ተደርጓል እና ያንን እንዲመጣ ተደርጎ የነበረው ነገር ሲስማሙ በሁለቱ በኢትዮጵያ መንግስትና በትግራይ ክልላዊ መንግስት መሃል ሲስማሙ ከተስማሙ በኋላ ወታደሮቹ ወይንም ደግሞ የሰላም ቀጠና በየትኛው በኩል ይሁን የሚለው ነገር ለማድረግ የ5 ደቂቃ የጀነራል ታደሰ ወረደና ጀነራል ብርሃኑ በስልክ አውርተዋል። የ5 ደቂቃ ንግግር አድርገዋል። ያ ነው ግንኙነት የተባለው እንጂ ይሄ ሱሺ ላይ ሄደው ቁጭ ብለው ተነጋገሩ የሚባለው ነገር ሐሰት እንደሆነና እንዳልተገናኙ የሚያስረዱ መልእክቶች አግኝቻለሁ መረጃዎች። የበለጠ ለመረዳት ደግሞ ከፈለጋችሁ ሪዮት ሚዲያ ገቡና አምባሳደር ፍስሐ አስገዶምን እሳቸው ከቴዎድሮስ ጸጋዬ ጋር ያደረጉትን ቃለ ምልልሶች ትላንትና ያደረጉትን ቃለ ምልልሶች ያዳምጧቸው። እዛ ላይ ብዙ ነገሮች የምትማሩት ነገር አለ። እንዴ ዝም ብለን እኔ ባንድ ወቅት አምባሳደር ፍስሐን ቃለ መጠየቅ አድርጌላቸው ነበር አንተ በጠፋህበት ሰሞን እና ወዳጆቼ ከሰሱኝ ለምንድን ነው የወያኔን አምባሳደር የሆነ ሰውዬ ኢንተርቪው አድርጓል ይሄ የወያኔ ደጋፊ ነው ተብዬ ተከሰስኩኝ በጓደኞቼ መሀል ነው ማራ እና እንደዚህ ጽንፈኛ የሆነ ጓደኞችም አሉኝ እኔ አብሬያቸው መበላቸው መጠጣቸው ማለቴ ነው ለእንትኑና ለማንኛቸውም እሳቸው እዛ ላይ አሉ አዳምጧቸው እኔ ማናገሪያቸዋለሁኝ ከዚህ የተለየ ነገር የላቸውም። ሌላ ጌታቸው ረዳ ትላንትና የሰጠው መግለጫ አለ። ድርድር እንደሚካሄድ ተናግሯል። ይህ በሶስተኛ አካል ያለውን ነገር ተናግሯል። ግን አሁን የሚደረግ ታንዛኒያ ምናምን የሚባል ነገር ድርድር እንደሌለ ድርድር አለ ግን ያ ነገር እንደሌለ ግን ማን ነው አምባሳደር ፍስሐ አስረግጠው ተናግረዋል። የወልቃይትን ጉዳይ በተመለከተ አንድም ኢንች ቢሆን የምንተው ቦታ የለም እንደዚህ አይነት ነገር ከየት እንደመጣ ማላውቅም ብሎ እንደዛ እንደ በዛው እዛው ላይ እንቀጥልበትና ለድርድር በአካል ለመገናኘት ምናልባት ወደፊት ለመገናኘት መጀመሪያ የተደረጉ በትግራይ ክልላዊ መንግስት በኩል የደረሱ ቅድመ ሁኔታዎች አሉ። ሁሉም የትግራይ መሬቶች በሙሉ ወደ ትግራይ እንዲገቡ፣ መብራት እንዲገባ፣ ቴሌፎን እንዲሰራ፣ ኢንተርኔት እንዲከፈት፣ ባንኮች እንዲከፈቱ እነዚህ ነገሮች ከተደረጉ በኋላ ከዛ ኋላ አጀንዳ ተይዞ ወደፊት ለመደራደር መንገድ ሊከፍት ይችላል። አሁን ግን ያ ነገር ሳይደረግ የለም ተብሎ የራሳቸውን አቋም ተናግሯል። የመንግስት አቋም ከዚህ በፊት ውቅና ስጡኝ የሚለው በስተቀረ ትጥቅ ፍቱ የሚባለው ነገር እሱም እንትን ማያረጋቸው ነው። ግን ለማንኛቸውም በዛ ምክንያት ዋናው ቁም ነገሩ እዚህ ላይ እንደውም ልጨምርና ሌላ የተስማሙበት የነበረው ምንድን ነው? እስረኞችን በተመለከተ የእስረኞች ልውውጥ እንዲደረግና የኢትዮጵያ ሰራዊት ትግራይ ውስጥ ያለው እነሱ እንዲለቀቁ፣ በዛው መጠን ደግሞ የኢትዮጵያ መንግስት ያሰራቸው የትግራይ ተወላጆች አሉ። በፍርድ ቤት የተከሰሱ የታሰሩ ሳይሆን ግን የትግራይ ተወላጆች ከመንገድ ተነስተው ከቤታቸው የተያዙ የታሰሩ አሉና እነሱ ይለቀቁ በሚል ነበረ። በትግራይ በኩል ያን ነገር ተደርጓል እና መንግስት እንደምታውቁት አላቃቸውም ብሏል። በመንግስት በኩል ግን አደርጋለሁ ብሎ ቃል የገባውን ነገር አላደረገምና ይሄ በፖለቲካው ሲታይ ለትግራይ ክልላዊ መንግስት ጥሩ መንደርደሪያ ሆኗል። ጥሩ ነው ብዬ ነው የምመለከተው። ምክንያቱም እነሱ የሚፈልጉት እርግጥ የሚፈልጉትን በሙሉን በኢትዮጵያ መንግስት እያገኘ ነው እየተባለ ነው የሚታማ ያለው አሁን እስከምንሰማው ድረስ። ግን የመታማት ሳይሆን ቅድሚያ የሚሰጡ ነገሮች አሉ። የሰው ህይወት ማዳን እንፈልጋለንና ኢትዮጵያ ሰው ህይወት እስካዳነ ድረስ ምንም ነገር እናደርጋለን የሚል ድምዳሜ ላይ አሉ። ያ ነገር ግን ጊዜያዊ ሆኖ እንዲቀመጥና እንዲታይም የሚል ማሳሰቢያም ሰምቻለሁኝ። ምንድን ነው ማሳሰቢያው? ይሄ ነገር በአጭር ጊዜ የማይቋጭ ከሆነ በሰላማዊ መንገድ የማይቋጭ ከሆነ አስፈላጊውን እርምጃ ወስደን እርዳታውን እና ክልላችን በደንበኛ እናረጋጋለን እናስመጣለን የሚል የቆረጠ ውሳኔ ህዝብ ማንዴት ሰጥቶናል። ህዝብ የሰጠን ኃላፊነት አለ እሱን እናስፈጽማለን የሚል ድምዳሜ ላይ ናቸው አሉት። እና የኔ በኢትዮጵያ መንግስት በኩል ግን ብዙ የሚወሩ ነገሮች አሉ። ቢለኒ እየተደራደረ ነው ባባ ሰንጆ በኩል ይያለች ነው አላቀባው አልተደራደርንም ይላል። ማን ነው ዲና ሙፍቲ ምንም ነገር ማቆም ነገር የለም ይላል። ብዙ ነገሮች አሉ። ለማንኛቸውም ዛሬ 300 ያህል የሚሆኑ ትራኮች ገብተዋል። ወደ 800 ሺህ ለሚሆን ለተቸገሩ ረሃብተኞች እርዳታ ሊውል ይችላል ተብሏል። ይሄ ትልቅ ነገር ነው። ያንን ቀጣይነት እንዲኖረው የትግራይ ክልላዊ መንግስት ሁሉን ነገር እናደርጋለን ብለዋል። በአካል ተገናኝቶ የተደራደረ የተወያየም ነገር የለም። መደራደር መወያየት የሚደረግ ነገር እንደሌለ እንትን ብለዋል። እና ይሄንን ለመግለጽ ነው ወደዛ ምክንያቱም ሰዓቴን ስመለከተው እንትን እያደረገን ያሉ። ለማንኛቸውም የሰብአዊ እርዳታ አሁን እንትን እያደረገ እየቀጠለ ነው። በአጭር ጊዜ ውስጥ ቴሌፎን መብራትና ባንክ ይለቀቃል ይባላል። ለዚህ ነበር ስለ ባጀቱ ላወራ ፈልጌ ነበር። አሁንም ምናልባት ወደ መጨረሻ ልንደረግ ግን እኔ ከአሁን እዛው ላይ ያለ ጎን ለጎን እንመልከተው እንደ እርዳታውን እንመልከተው እና ይሄ እርዳታ ከፖለቲካው ጋር እየተጋጨ ለብዙ ሰዎች እንትን እያደረገ በተለይ በጠቅላይ ሚኒስትሩ አካባቢ ያሉ ጋዜጦችና ጋዜጠኞች የሚተቿቸው የሚሰጧቸው አመለካከቶች በጭራሽ ትግራይ የኢትዮጵያ አካል እንዳልሆኑ ሁሉ የሚያደርጉ ሰው ንግግሮች እሰማለሁ እና ትንሽ ይከብደኛል ለመቀበል፣ ለእኔ ይከብደኛል። ምክንያቱም ችግሮች አሉ። ችግሮቻችን በጠረጴዛ መፍታት አለብን። ሁለተኛ ነገር ደግሞ ወደንም ጠላንም ጠረጴዛ ላይ መቀመጣቸው አይቀርም። ከዚህ በፊት ደግመን የተናገርነው ነገር ነው እና የቡራ ከራዩ ቀርቶ ሰላማዊ ወደሆነ ቦታ ላይ እንድንሄድበትን ነገር እርዳታዎቹ መቀጠል እንዳለባቸው እነዚህ ነገሮች የባንኮች የምናምኖቹ ነገሮች በአጭር ጊዜ ውስጥ የማይመጡ ከሆነ ግን ወደ ጦርነት አንሄድም ብዬን ያልከራከርም። ልንሄድ እንችላለን። ባይሆን ነው የሚወርደው እመርጣለሁኝ። አሁንም እመርጣለሁኝ። ይሄ ግን በሁለቱም በኩል ያለ ነገር ነው። አስታራቂዎቹ አደራዳሪዎቹ አሜሪካ፣ እንግሊዝና የአውሮፓ ህብረት አፍሪካን ህብረትም ጨምሮ አራቱም አንድ ላይ ሆኖ እንዲሰሩ ስምምነት ላይ ተደርሰዋል። አሁን እየተሰራ ያለው ኦባሳንጆ መልእክትም አስተላላፊ ናቸው። አሜሪካን መንግስት ደግሞ የአውሮፓንና የእንግሊዝን ይዘው የሚነጋገሩ ናቸው እና ብዙ ነገሮች በአሜሪካኑ በተለይ ባለፈው ሳተርፊልድ እሳቸው ያቀረቡት ሀሳብና እንትን ነው። ግን አብይ ሾልኮ ውሳኔውን የተስማሙበትን ጥሶ መግለጫ ስላወጣ ተደናግጠው ሰውዬው በዛ ምክንያት የሆነ ጥዬ እወጣለሁ ያሉት አሁን እንደው ካለው መረጃዎች እንደምንም በዛው መጠን ግን ትግራይ ውስጥ ይሄ የሰው መሞት እያለ ነው። ህጻናቶች እየሞቱ ነው። አረጋውያን በሽተኞች እየሞቱ ነው በመድኃኒት እጦት። አቶ ደመቀ በቀደም ሄደው ቤንዚን በጭራሽም ነገር እንዳይሄድ የሚል ደግሞ ሌላ አዲስ ማዘዣ አዲስ ሽብር እየፈጠሩ ነው ያሉትና ስሱ ስትመለከተው ምን ትላለህ? አፋር ላይ 35 ህጻናቶች ሞተዋል። መንግስት ሊናገር የማይፈልገው በነገራችን ላይ እዚህ ኢትዮጵያ እዚህ አትላንታ ያላችሁ አድማጮቻችን እርዳታ የምታሰባስቡ ሰዎች አሉ። መንግስትን ገንዘብ ስትሰጡ መንግስትን አትዋሽ ብላችሁ ጠይቁት ባካችሁን። ህጻናቶች እየሞቱ ነው። የትግራዩን እንተው ለጊዜው ተውት። በቃ እናንተ እንረዳለን የምትሉ አማራ ክልል የትግራይ አማራ ክልልና አፋር ክልል ህጻናቶች እየሞቱ ነው። መንግስት እየዋሸ ነው። አትዋሽን። ህጻናቶች እንዳይሞቱ እርዳታ አቅርብ። የዓለም መንግስታት የሚሰጠውን እርዳታ እኮ ለምን እንደሚከለክል አይገባኝም። ብላችሁ ጠይቁ ባካችሁን፣ እባካችሁ ባካችሁን። ዝም ብላችሁ ኢትዮጵያዊንን ማለት የትም አያደርስም። ኢትዮጵያዊነት ህዝቡ ከሌለበት ዋጋ የለውም። የታመሙትን የሚሞቱትን እንዳይሞቱ ካላደረገን፣ የታመሙትን መጠየቅ ካልቻለን፣ የታሰሩትን እንዲፈቱ ካልተናገረን፣ የተራቡትን ካላበላን ዋጋ የለውም ኢትዮጵያዊነት። ባካችሁ ባካችሁን። በተለይ እናንተ የአብይ ደጋፊ ሆናችሁ ይቅርታ አድርጉ። ደጋፊ ብዬ ስል አንዳንድ ጊዜ በጣም ያናደደኛል። ምክንያቱም ማለትም አልፈልገው መጠቀም አልፈልገው ቃል ነው፣ ግን አብዬ ወይም ህይወቴ እያለች ስለምትሉኝ ነው እንደዚህ የምጨክር ነው። ለማንኛቸውም እስቲ ጠቅለል አድርግልኝ። ሰዓታችን ደግሞ ዛሬ እንዴት እንደሮጠም አላውቅም። 4 ደቂቃ 3 ደቂቃ።
እኔ አንድ የማይገባኝ ነገር ምን እንደሆነ ታውቃለህ? አንድን ክልል ከበህ ህዝብ ያለበት ነው ሰላማዊ ህዝብ ያለበትን ይሄ እንዳይገባ ይሄ እንዲገባ ማለት አችልም። በህግ የተከለከለ ነገር ልትከለክል ትችላለህ። ነዳጅ ስማግል ተደረገ ሊደረግ ሲል ተያዘ ሲል ይሰራል። እነዚህ ሰዎች ይሄ ነገር እኮ ከበባ መንግስት ከበባ መፈጸሙ እኮ አንድ ህዝብ መሰረታዊ ፍላጎቶችን እንዳያደርግ ማድረግ ወንጀል የጦር ወንጀል እኮ ማስረጃ እየሰጡ ነው። ወደ ትግራይ ሊገባ ሲል የነበረ ነዳጅ ያዝን ይሏል። የትግራይ ህዝብ እኮ አፎርድ የሚያደርግ ከሆነ ነዳጅ መግዛት ለምንድን ነው የምትከለክለው? በየትኛው ህግ ነው የተከለከለው? በየትኛው ህግ ነው? ስለዚህ ትግራይን ከብቤ ሁሉን ነገር ከልክዬ እያስራብኩ ነው የሚል ኤቪደንስ እየሰጡ ነው። ይህንን እንኳን እያሰቡት አይደለም። እና እኔ የሚገርመኝ ወደ ትግራይ ገንዘብ ብር ሊገባ ሲል ያዝን ይላል። ወደ ትግራይ ብር አይግባ የሚል ህግ የት ጋር ነው የወጣው? የትግራይ ህዝብ በወንጀል ያልተከሰሰ መብቶቹ በፍርድ ቤት ያልተገደቡበት ህዝብ ብር አስተያዝ የተባለው ለምንድን ነው? በራሳቸው ላይ ምንም እኮ ማስረጃ ያስፈልግም። ከበባ አልፈጸምኩም፣ የትግራይን ህዝብ አላስራብኩም፣ አገልግሎት አልከለከልኩትም፣ ገንዘብ አልከለከልኩትም ብትል የራሱ የመንግስት የጸጥታ አስከባሪና የመንግስት ሚዲያዎች ወደ ትግራይ ሊገባ ሲል የነበረ ብር ያዝ፣ ወደ ትግራይ ሊገባ ሲል የነበረ ነዳጅ ያዝኩ እያሉ ያወጡታል። እና የሚያስገርም ነገር ነው። ከዚህ በላይ እዚህ ላይ ምንም ማለት አልፈልግም።
የመጨረሻ ልበልህ፣ የበጀት 760 ቢሊዮን ብር በጀት አድርጓል። ከዛ ውስጥ 12 ቢሊዮን ብር ለትግራይ ብሎ አስቀምጧል። እኔ የራሴን አስተያየት ነው፣ አንተ የምትለው ካለ አንድ ደቂቃ እሰጥሃለሁ። በ2013 የተወሰነ የነበረ የከፈሉበት የትግራይ መንግስት የከፈለው ከግብር 13 ቢሊዮን ብር በጀቱን አልተሰጠውም እና ከዚህኛው ከሚከራከሩ ለምን ያኛውን አይለቁምና ባንኩን አይሄድም የሚል ነው ያለኝና ስለ በጀቱና ስለ በርበራ ወደብ ለአውራ ፈልጌ ነበረ። ሰዓታችን ግን አለቀች። የምትለው ካለ አንድ ደቂቃ አለኝ።
ስለ በጀቱ፣ ስለ ትግራይ በጀት አሁን ቅድም ያልኩ እኮ ማስረጃ ነው። ወደ ትግራይ ብር ሲገባ ያዘን እያሉ በይፋ በጀት ይለቃሉ ብዬ አልጠብቅም። እና ዝም ብሎ እዛ ጋር የዓለም አቀፍ ማህበረሰቡን መሻሻሎች አሉ የሚል ነገር እንዳይ እንጂ መጀመሪያ 100 ብር 10 ሺህ ብር 10 ሺህ ብር ለእህል መግዣ ለልጆቹ ምግብ መግዣ በዘመድም በምንም ያዘለም ሊያስገባለት ሲል ድንበር ላይ የከለከሉት በቢሊየን የሚቆጠር ነገር እንደ በጀት ይመድቡለታና ይሰጡታል ብለህ አይመስልም።
በጠቅላይ ሚኒስትሩ አካባቢ ያሉ ሚዲያዎች ሲያጎኑት ስለሰማሁኝ ነው እንጂ እሱማ እንደማያደርጉትማ የታወቀ ነው። ለማንኛቸውም አድማጮች ያለን ሰዓት እዚህ ላይ ይገደባል። በሚቀጥለው ሳምንት እስከምንገናኝ ድረስ ሰላም፣ ፍቅር፣ ደስታ ይሁንላችሁ በያላችሁበት። እርዳታ የሚሰጡ የምትሳሰቡ ሰዎች መንግስትን በኃላፊነት ጠይቁ እባካችሁን። ያኛውም ሰው ነገ ጠዋት እኮ ኢትዮጵያ ብለን የምንለው ኤርትራን ትግራይን ቀንሰን ከሆነ 50 ኪሎ ሜትር 70 ኪሎ ሜትር የሆነ የጎንደርን መሬት ቀንሰን ከሆነ ኢትዮጵያ የምንለው አዲስቷ ኢትዮጵያ እውነትም ተመስርታለች ማለት ነው። ሰላም ሁኑ፣ ደህና ሁኑ እስከዛው ድረስ።